ውድ አድማጮች ተከታተላችሁት ያላችሁት ህሊና ራዲዮ የኢትዮጵያውያን ድምፅ በላስ ቬጋስ ከተማ ነው። ዛሬ ቀደም ብዬ እንዳነሳሁት አንድ ትልቅ እንግዳ አለን። ኮሎኔል አበበ ገረሱ ይባላሉ። ኮሎኔል አበበ በትንሣኤ ኢትዮጵያ አርበኞች ህብረት መስራችና የስራ አስፈጻሚ አባል ናቸው። እናም እርሳቸውን ለማግኘት ያደረጉት ጥረት ተሳክቶልኝ መስመር ላይ ይገኛሉ። እንግዲህ መሰረታዊ በሆኑ ጉዳዮች ላይ አንዳንድ ነጥቦች እናነሳለን። አስቀድሜ ግን ኮሎኔል አበበ ገረሱን ግብዣዬን ተቀብለው ለውይይት ስለቀረቡልኝ ከልብ ላመሰግን እፈልጋለሁኝ። ኮሎኔል አበበ በጣም አመሰግናለሁ።
እኔም አመሰግናለሁ።
እንግዲህ ጥያቄያችን ለመጀመር እርስዎ የትንሣኤ ኢትዮጵያ አርበኞች ህብረት መስራችና አመራር አባል በመሆነው እንዴትና ለምን ወደ ትግል አምባ ለመግባት ወሰነው?
አዎ፣ ወያኔ ሳናውቀው ወያኔ የህዝቦች የኢትዮጵያ ህዝቦች ለዘመናት የጠሙትን ስልጣን ይጨብጣል የሚል ስሜት ነበረን። እሱን ገብቴን ስናየው ግን ወያኔ ወደ ከፋ ጦርነት፣ ወደ ከፋ ጥላቻ፣ ወደ ከፋ የዘር ጭንቀት፣ ወደ ከፋ የህዝቦች ጭንቀት የሚያስገባ ስርዓት መሆኑን ውስጡ ገብተን ከትንሽ ካየነው በኋላ ስለገባን ይሄ ስርዓት በጣም መጥፎና አስቀያሚ ስርዓት፣ ለኢትዮጵያ ህዝብ የማይበጅ ታገልኩለት የምለው የትግራይን ህዝብ እንኳን ጭንቀት ውስጥ ያስገባ ስርዓት መሆኑን እያወቅኩ ሲሄድ ከዚህ ስርዓት ጋር ሆኖ መታገል በኢትዮጵያ ውስጥ አስቀያሚ ታሪክና አስጠያፊ ታሪክ ወይም ታሪክ ይቅር የማይል ጥፋት መፈጸም መሆኑን እያወቅኩ ከሄድኩ በኋላ ይህን ስርዓት ከማገልገል ይህን ስርዓት መታገልና ኢትዮጵያን ህዝብ ማገልገል ወይም ኢትዮጵያ ህዝብ የሚፈልገው አንድነት፣ ነጻነት፣ የህግ የበላይነትና እኩልነት የሚፈልግ ህዝብ፣ ሁሉም ተጨቋኝ ህዝብ መሆኑን በዚህ ስርዓት እየገባኝ ሲመጣ ነው ትቼ የወጣሁት ማለት ነው።
ጥሩ። ኮሎኔል አበበ ከሀገር ከወጡ በኋላ ባለኝ መረጃ እርስዎ የኦሮሞ ህዝቦች ብሔራዊ አንድነትና ነጻነት ንቅናቄ መስርተው ትግል እንዳካሄዱ አውቃለሁኝ እና ይሄ ድርጅቶ በኦሮሞ ስም ከተደራጁ ሌሎች የፖለቲካ ድርጅቶች አገር ቤትም ሆነ ውጭ ካሉት በምን ይለያል?
የኦሮሞ ህዝቦች ብሔራዊ አንድነትና ነጻነት ንቅናቄን የመሰረት ነው ዝም ብለን ከመሬት ተነስቴ አይደለም። ኦሮሞ የተጨቆነ ብሔር ነው። ቢጨቆንም ኦሮሞ ህዝብ ሰፊና ኢትዮጵያን እንደ ምሰሶ ሆኖ የሚያገናኝ ህዝብ ነበር። በኢትዮጵያ ውስጥ ግንድ እንጂ ቅርንጫፍ አይደለም። በኢትዮጵያ ውስጥ ትልቅ እንጂ ትንሽ አይደለም። የዳር የመሀል አገናኝ እንጂ የዳር አይደለም። ተመልካችም አይደለም። ብዙ መስዋዕትነት ከፍሏል። ብዙ ጀግኖች ዛሬ የምናያትን ኢትዮጵያ እንድናይ እኮ ብዙ መስዋዕትነት ከፍሎ ከዚህ ዛሬ 100 ምናምን አመት በፊት የአድዋ ድል የሚባለው ላይ እነ ገበዮ ጉርሙ እነ ባልቻ አባ ነምሶ ናቸው ግንባራቸውን ሰጥቶ ግንባር ቀደም ሚና ተጫውተዋል። እና ኦሮሞ በዚህች ሀገር ውስጥ የዳር ተመልካች አልነበረም። በድሮውም ኢትዮጵያዊ ዛሬ ኢትዮጵያ የዛሬን ኢትዮጵያ ለማየት ኦሮሞ ህዝብ በጀግንነትም በመስዋዕትነትም ኢትዮጵያን ለማምጣትም ዘመናዊ የኢትዮጵያ መንግስትም የተመሰረተው የመጀመሪያው መስራቹም ለዛችም ትልቁ ሚና የተጫወተው ኦሮሞ ህዝብ እንጂ ማንም አይደለም። ስለዚህ ኢትዮጵያ ኦሮሞ ለኢትዮጵያ መሰረት እንጂ የዳር አይደለም፣ የኋሊዮሽ አይደለም፣ ተመልካችም አይደለም ወይም ታዛቢም አይደለም። የመጀመሪያው ኢትዮጵያዊ የመጀመሪያው ወይም ትልቁ ሚና የተጫወተው የኦሮሞ ህዝብ። ስለዚህ ኦሮሞ ለኢትዮጵያ መሰረት ግንድ እንጂ ቅርንጫፍ አይደለም፣ ወይም ዋናው እንጂ ባዳ አይደለም፣ ባለቤት እንጂ ባዳ አይደለም፣ ወይም የበኩር ልጅ እንጂ የፈቻ ልጅ አይደለም።
ጥሩ ኮሎኔል፣ ገብቶኛል። እርስዎ እንደሚያብራሩልን ችግሩ እንግዲህ የስርዓት እንጂ የኦሮሞ ህዝብ ዋነኛው የኢትዮጵያ ህዝብ አካል እንደሆነ ነው የገለጡልን ያሉት። ጥሩ ብዙ ያው አዎ፣ ይሄንኑ መነሻ እናደርግና ወደ ትንሣኤ የኢትዮጵያ አርበኞች ህብረት ምስረታ ላምጣሁት እና ይሄ የኢትዮጵያ ትንሣኤ ትንሣኤ የኢትዮጵያ አርበኞች ህብረት መቼ ነው የተመሰረተው? ማን ነው የመሰረተው? እንዴት ተመሰረተ? እስቲ አጠር ያለ ገለጻ ቢሰጡኝ።
ኢትዮጵያ ትንሣኤ አርበኞች ህብረት የተመሰረተው ከዛሬ አንድ አመት በፊት መስከረም ላይ ነው። ትንሣኤ ኢትዮጵያ አርበኞችንም የመሰረት ነው እኛ እንደ ብሔር በኦሮሞ ድርጅት ተደራጅተናል። ሆኖም ግን አሁን የሚፈልገው የኢትዮጵያ ህዝብም የኦሮሞም ህዝብም በአንድነት በመፈቃቀር በህግ የበላይነትና አንድ ሰው አንድ ድምፅ ስልጣን የህዝብ መሆኑ ስለሚያስብ እኛም ከዚህ ተነስተን ትንሣኤ ኢትዮጵያ አርበኞች ህብረት የመሰረት ነው። በኢትዮጵያ ውስጥ የሚፈለገው ነገር የህግ የበላይነት፣ የህዝቦች እኩልነት። ኢትዮጵያ የምትባለው አገር ለሁላችንም ለከምባታም፣ ለሀዲያም፣ ለኦሮሞም፣ ለአማራም እኩል ቤታቸው ሆና ማንም ሰው ሳይታሰር ሳይገደል የሚኖርበትን ሀገር ለማምጣት የሆነና ለማየት አንድን ኢትዮጵያ ወይም አዲስቷን ኢትዮጵያ መመስረት አለብን። አዲስቷን ኢትዮጵያ ለመመስረት ደግሞ ሁሉም ሰው በዚህ ማዕቀፍ መታገል ካለበት ብቻ ነው። አለበለዚያ የብሔር ጥያቄ የብሔር ፖለቲካ ወያኔንም ያደረሰበትን ማቅ ስላየን ለኢትዮጵያችን ለሀገራችን ጠቃሚ አይደለም። ለኦሮሞ ህዝብም ኦሮሞ የሚጠቀሙ በኢትዮጵያ ውስጥ የሰላማዊ የፖለቲካ ሽግግር ስኖር አንድ ሰው አንድ ድምፅ ስኖር ብቻ ካልሆነ ተጠቃሚ ሊሆን አይችልም። አማራም
ጥሩ እዚሁ ላይ ኮሎኔል አበበ እንዲሁ ጠበቅ ላደርገው ወይም ግልጽ እንዲሆን ላደርገው፣ እርስዎ መስራች የሆኑበት ትንሣኤ የኢትዮጵያ አርበኞች ህብረት በኢትዮጵያ ሉዓላዊነት እና የኢትዮጵያ ህዝብ አንድነት ላይ ያለው አቋም ምንድን ነው?
በኢትዮጵያ ሉዓላዊነት የሚባለው በኢትዮጵያችን ላይ አንደኛ ነገር የህዝቦች የበላይነት እና የህዝቦች አንድነት፣ የህዝቦች እኩልነት፣ የስርዓት ወይም የህግ የበላይነት ሲሰፍንና አንድ ሰው አንድ ድምፅ ሲኖረው ብቻ ነው። ይሄ ስላልተደረገ ነው ኢትዮጵያችን ላይ ዛሬም ቢሆን ትላንትም የነበረው ችግር ዛሬ የከፋ ችግር የአንድ የአናሳ ብሔር የበላይነትን ፈጥሮ ትልቁን ኦሮሞንና አማራን ብሔር የሚያሰቃየው በዛች ሀገር ውስጥ ምንም ሚና እንደሌለን ምንም የሀገሪቷ ባለቤት እንዳልሆን ሆነን የምንሰደደውና የምንሰቃየው ያለ ነው። በሀገር ጥያቄ የሚሰለፍ ፖለቲካ አደረጃጀት ባለመኖሩ ነው የሚል እምነት አለኝ።
በጣም ግልጽ ነው። እዚሁ ላይ ሳንወጣ በኢህአዴግ ህገ መንግስት አንቀጽ 39 ላይ ይሄ የመገንጠል መብትን ይደነግጋል። ይሄ በእርሶ በግል በአጠቃላይ በድርጅቱ እምነት ይሄንን አንቀጽ እንዴት ታዩታላችሁ?
ይሄ አንቀጽ በእውነቱ ከሆነ የኦሮሞን ህዝብም ይሁን ሌሎችን የሚመለከት አንቀጽ መስሎ አልታየኝም። ከገባኝ ወይም ወደ ፖለቲካ ተለቅ ብዬ ከገባውና የኢትዮጵያንም ፖለቲካ ካየው የኢትዮጵያንም ህዝብ ካየው በኋላ ይሄ አንቀጽ የተቀመጠው ለኦሮሞም ለሌሎችም ብሔር ሳይሆን ወያኔ መጀመሪያ ትግል ስትጀምር ወይም ሲጀምር ትግራይ ነጻ አውጪ በሚል ነው ትግሉን የጀመረው። ማኒፌስቶውን በጊዜም የትግራይንም ካርታ የአማራንም መሬት በውስጥ አስገብቶ የሳለው በዘመኑ የትግራይ ነጻ አውጪ በሚል ስም ነበረ። ያ ደግሞ አጋጣሚዎች የደርግ ልፍስፍስነትና የደርግ ስርዓት የማይሆን ኢትዮጵያንም ያጠፋ ስርዓት በመሆኑ ወያኔ በመገንዘቡ በሂደት በደሞ በትጥቅ ትግሉ ሌሎችንም ብሔር እንደ እንደ ተቀጽያ ብሔሮች እና መንገድ ማለፋ አድርጎ የመሰረተ ሲሄድ በተለይ ከኢህአፓ የተገነጠሉት ኢሂዴን የሚባለው ከነ በነ ማንጀቤሳ ወይም እነ ታምራ ላይኔ የሚመራ በኋላም ኦህዴድንም እንደዚህ እየፈጠረ መሄድ ሲችል ወያኔ ለካስ ኢትዮጵያን መግዛት ከተቻለ ለምን ትግራይን ነጻ እናወጣለን? ምን ፍኬት ፈጥሮ ወደ ኢትዮጵያዊነት በከፊል ማለት ነው ኢትዮጵያዊነት ሲሻገር የትግራይ ታላቋን ትግራይ የመመሰረት ህልሙ ጠፍቶ ሳይሆን ኢትዮጵያን መቆጣጠርና ሪሶርሷን መጠቀም ከተቻለ እስከሚቻለው ድረስ እንጠቀምበት፣ አለበለዚያ ደግሞ ለእኛ ህልውና ያለነው ወታደራዊ አቅም ይዘን የኢትዮጵያን ሪሶርስ ተጠቅመን የታላቋን ትግራይ ምስረታ እውን እናደርጋለን። ስለዚህ ደግሞ በህገ መንግስት ውስጥ አንቀጽ ማስቀመጥ አለብን፣ የህግ ከቨር ማስቀመጥ አለብን ብሎ ወያኔ ይሄን አስቀመጠው። ስለዚህ ወያኔ ይሄን ያስቀመጠው በዛ ጊዜ ኢትዮጵያን መግዛት እስከቻለ ድረስ ኢትዮጵያን ይገዛል፣ ካልቻለ ደግሞ ትግራይን በኢትዮጵያ የማስገንጠል ህዝብ ህልም ስለነበረው ነው አንቀጽ 39 ስለዚህ አንድ ነገር ላስ እዚህ
እሺ፣
የኦሮሞ ህዝብ ወያኔ ባስቀመጠለት ሊቀጥል
አዎ አጠር ያርጉልኝና ወደ ሌላ ጥያቄ እንሄድ።
ላሳጥር፣ የኦሮሞ ህዝብ ወያኔ ባስቀመጠለት አንቀጽ ወያኔ ባስቀመጠለት አዋጅ የሚገነጠል ህዝብ አይደለም። የኦሮሞ ህዝብ አድዋ ላይ መስዋዕትነት ከፍሎ እነ ገበየሁ ግርሙ እነ ባልቻ አባ ነምሶ የመለስ አያቶች መስዋዕትነት ሳይከፍሉ የኦሮሞ ህዝብ አድዋ ላይ መስዋዕትነት የከፈሉ ጀግኖቻችን አሉ። ስለዚህ መለስ ባስቀመጠለት አንቀጽ ወያኔ ባስቀመጠለት አንቀጽ ወይም አዋጅ ከኢትዮጵያ የሚገነጠል ወይም ኢትዮጵያዊነቱን የሚተው ህዝብ አይደለም። ትልቅ ህዝብ ነው፣ ታላቅ ህዝብ ነው የኦሮሞ ህዝብ እንጂ በወያኔ ድራማ የሚታለል ህዝብ እንዳልሆነ
ማሩ ነው ኮሎኔል አበበ
ነሰቦ ይገባል።
እሺ፣ አሁን ወደ ትግሉ እንንዳና የትንሳኤ ኢትዮጵያ አርበኞች ህብረት የትግል ስልት ላይ ትንሽ ብንወያይ፣ ምን አይነት ትግል ስልት ነው ህብረቱ የሚከተለው?
እኛ ሁሉ አቀፍ ትግል ስልት እንጠቀማለን። በትንሳኤ ኢትዮጵያ አርበኞች ዶት ኦርግ ላይም አስቀምጠናል። ይሄንን ማንም ሰው ከፍቶ ማየት ይችላል። ዌብሳይታችንን ትንሳኤ ኢትዮጵያ ዶት ኦርግ። እኛ ሁሉንም ትግል አማራጮችን እንጠቀማለን። አሁን ስህተቱን ተረድቶት በኢትዮጵያ ላይ የሚያደርሰውን ግፍ ቅድም ያልቀለጽኩልህ አንቀጽ 39ን ያስቀመጥክልኝ ዛሬ እንኳን ኦሮሞ፣ አማራ፣ ሌላ ብሔር የትግራይ ህዝብ እንደማይቀበል እንድታውቅልኝ ይፈልጋለሁ። አንቀጽ 39 ወያኔ ድሮ ያስቀመጠውን የትግራይ ህዝብ ራሱ አንቀጽ 39ን ተጠቅመን ነጻ እንወጣለን ብሎ መለስ ያወራላቸው ከአንተ አንቀጽ 39 ጋር ወንጀልን ይዜ ዘሄ ቅረብ እንጂ የሚሉት ይሄ ለእኛ ይጠቅማል ብሎ እንደማይቀበሉ አሁን በጣም እርግጠኛ ነኝ።
ጥሩ ነው።
ምክንያቱም ለትግራይ ህዝብ ጭንቀት ስለፈጠረው።
ጥሩ። እንግዲህ
ከዚህ ወደ ዋናው ነገር ስንመጣ እኛ የምንጠቀሙ ሁለንተናዊ ትግል ስልት ነው። ወያኔ በሚያምነው ቋንቋ መነጋገር የግድ ስለሆነ ወደደም ጠላም ስልጣን የኢትዮጵያ ህዝብ መሆኑን ወያኔ እስከሚያምን ድረስ ሁለንተናዊ አማራጮችን ተጠቅመን እንታገላለን የሚል ሀሳብ አለን።
በጣም ጥሩ ነው። እንግዲህ ወደ ሌላ ጉዳይ ከዚሁ ጋር አያይዘን እንግፋና እርስዎ እንደሚያውቁት የሀገራችን ችግር በተናጠለ የፖለቲካ ድርጅት አመራር አይፈታም። ይህም በመገንዘብም ህዝቡን በጋራ ማንቀሳቀስ ቅድመ ሁኔታ እንደሆነ ተቃዋሚ ድርጅቶች ሁሉ ይናገራሉ። እንዲያውም የኢህአዴግን እድሜ ያህል ስለ ትብብር ይወራል። ትብብር ለመፍጠር ጥረት ይደረጋል፣ ይጀመራል፣ ይፈርሳል። እስከ ዛሬ ድረስ ግን ተቃዋሚዎችን አንድ ያደረገ የጋራ ህብረት ለመፍጠር አልተቻለም። ይሄ ለምን ይመስሎታል? አንደኛ። ሁለተኛ ትንሣኤ ኢትዮጵያስ ቢሆን የጋራ ህብረት በመፍጠር በኩል ምን ቢደረግ ይሻላል ብሎ ነው የሚያምነው?
እሺ፣ ትንሣኤ ላይ እኛ ወደዚህ የመምጣት ከብሔር ፖለቲካ ትግል ወደ ህብረ ብሔራዊ ወይም ሀገራዊ ፖለቲካ ትግል መምጣት ይቻል ነው ለኢትዮጵያ የሚያስቡ አንድ አመለካከት፣ አንድ አስተሳሰብ ያለን ሰዎች ተሰብስበን ነው። ብዙ ድርጅቶች ይፈጠራሉ፣ ይፈርሳሉ፣ ኢትዮጵያ ህዝብ ራሱ ሰልችቶታል የሚል ላይ ተወያይተናል። አንድ ኢትዮጵያ፣ አንድ ሰው፣ አንድ ድምፅ እንዲኖረው በዛች ሀገር የህግ የበላይነት ወይም የህዝብ ስልጣን የህዝብ እንደሆነ ማንም ስልጣን ያዝ፣ ማንም ወደ ስልጣን እምጣ፣ ኢትዮጵያችን የሁሉም ቤት ሆና ሁሉም የሚኖርበት አዲስቷን ኢትዮጵያ እንገነባለን በሚል ነው የተስማማ ነው። አዲስቷ ኢትዮጵያ ማለት ምንድን ነው? በአስተሳሰብ የተለወጠው ማህበረሰብ በዛች ሀገር ውስጥ የግል ኢንትረስት ወይም የግል ፍላጎት ጥሎ የሀገሪቷን ፍላጎት በሀገሪቷ አንድነት፣ እድገት፣ ብልጽግና የሚቆም ማህበረሰብ እንመሰርታለን። ያ ደግሞ የኢትዮጵያ ህዝብ ፍላጎት ነው። በዚህ ተገዝቶ የማሄድ የኢትዮጵያ ፖለቲካ ዋጋ የለውም፣ ተሞክሯል 40 ዓመት። ስለዚህ በዚህ እንሄዳለን፣ በዚህ ደግሞ እስከ መጨረሻ መስዋዕትነት እንከፍላለን። ስለዚህ እኛ የተለየ የሚያደርገን በዚህ አስተሳሰብ ስለተስማማን እና እየቀጠልን ስላለ ነው ማለት ነው።
ስለዚህ በዚህ አስተሳሰብ ብርሃን ነው ማለት ነው። ከሌሎች ተቃዋሚ ኃይሎች ጋር ትብብር ስለመፍጠር የምታስቡት ወይም የምትወስኑት እንደገባኝ ከሆነ በነጻነት
ማንም ተቃዋሚ
መኖር ጉዳይ ላይ ግብብ ካላቸው ተቃዋሚዎች ጋራ ወይም የጋራ አቋም ካላቸው ጋራ ለመተባበር ዝግጁ ነን ነው የሚሉኝ እንደተረዳኝ ከሆነ አለዛ ያርሙኝ።
መቶ በመቶ ዝግጁ ነን እኛ ከማንም ጋር
በጣም
ዝግጁ በዚህ ማዕቀፍ ውስጥ መታገል አለብን።
በጣም አመሰግናለሁ። በመጨረሻ ኮሎኔል አበበ ገረሱ ራስዎንም ድርጅቶንም በመወከል የሚያስተላልፉልን መልእክት አለ? ይህንን ሰፋ ያለ አድማጮች ይህን ፕሮግራም የተከታተሉ ነው እና እስቲ መልእክት ክቶ ካለ በእርስዎ መልእክት ብናሳርገው።
ኦኬ፣ እኔም የማስተላልፈው መልእክት ለኢትዮጵያ ሕዝብ በሙሉ ኢትዮጵያ የተለያዩ የስርዓት ሰለባ ሆኖ ብዙ ኢትዮጵያውያኖች፣ ብዙ ጀግኖች፣ ብዙ ሀገር ወዳዶች መስዋዕትነት እንደከፈሉ ተወርቷል፣ ተነግሯል። ዛሬም ደግሞ በወያኔ የከፋ የብሔር ወይም የዘር ልዩነት ወያኔ ከዳር ተነስቶ በኢትዮጵያ ውስጥ የተፈጠረውን ክፍተት የተፈጠረውን የስርዓቱ እንትን ተጠቅሞ የስርዓቱ ብልሽት በኢትዮጵያ ውስጥ የነበረው የአንድነት የጥምረት ወይም የዛ የስርዓትን ድክመት ተጠቅሞ ዛሬ ወያኔ ከዳር ተነስቶ ኢትዮጵያችንን እኔ ከሌለው ኢትዮጵያ የለችም እያለ ኢትዮጵያችንን እያተራመሰ የሚገኝ የጥቂት ግሩፕ መፈናጫ የሆነችበት እና ህዝቦች በጭንቀትና በስቃይ የሚኖሩበት አገር ሆና ነው ያለችው። ስለዚህ እኛም ለዚህ ነው ቤተሰባችንን ጥለን ሀገራችንን ጥለን ስተሰደን በስቃይ እየኖርን አሁንም መፍትሄው ኢትዮጵያ ህዝቦች በአንድነት ተሰባስቦ ታግሎ የራሱን መብት ማስከበር አለበት የምንለው እኛ መሰረት እኛ ግንባር ቀደም እንጂ ፈጻሚዎች አይደለንም። ኢትዮጵያ ህዝብ ደግሞ አንድም ጊዜ ለነጻነቱ ያልሞተ ያልወደቀ ህዝብ አይደለም። ፈሪም ህዝብ አይደለም። ጀግና ህዝብ ነው። ቆራጥ ህዝብ ነው። ለሀገሩ ደግሞ ሟች ነው። ይህን አስከፊውና ዘረኛ አፓርታይድ ስርዓት መገርሰስ አለብን።
በጣም ጥሩ። ኮሎኔል አበበ ገረሱ የትንሣኤ ኢትዮጵያ የአርበኞች ህብረት ስራ አስፈጻሚ አባል ለሰጡኝ ገለጣ ከልብ አመሰግናለሁ። ውድ አድማጮቼ እንግዲህ የትኩረት አቅጣጫዬን እንዳጠበብኩን የሚሰማኛል። ወደፊት በተለይ በውጭ ከሚገኙ የህብረቱ መሪዎች ጋር በእናንተ አእምሮ ውስጥ ያሉትን ጥያቄዎች ጨምረን እንመለስበታለን። ኮሎኔል አበበ ከልብ አመሰግናለሁ። መልካም ጊዜ፣ የተሳካ ውጤት እመኛለሁኝ።
አሜን። እኔም አመሰግናለሁ።